Geka, እንደሆነች የምናገር ጌቶች እንደሆኑ በሚናገሩ ጨካኞች ፊት ጌቶች እንደሆኑ በሚናገሩ በሚገልጡ ነን ብለው በተገለጹ ነገሮች ሁሉ ላይ ነው ጌትነቱን የምንጠራው። ኢየሱስ ክርስቶስ ለዘለዓለም በሰማይና በምድር ከምድርም በታች በጥልቅ ሁሉ ጌታ ነው። የአምላካችን የእግዚአብሔር ስም ለዘለዓለም የተባረከ ይሁን። ክፍሉን የጀመርኩትን የዛሬ ሳምንት ሕዝቅኤል ምዕራፍ 47 ከቁጥር 6 እስከ 12 ያለውን ክፍል ነው የጀመርነው። ዛሬም በሱ ክፍል ነው የምንቀጥለው። ክፍሉን ካነበብኩኝ በኋላ ጸልየን እግዚአብሔር ወደሚለን ነገር እግዚአብሔር በልቤ ወደ እናንተ እንዳመጣ ወዳስቀምጠው መልእክት በዚህ ቃል እግዚአብሔር ሊናገረን ወደሚፈልገው ነገር እንሄዳለን። በቅድሚያ እናንብብና በአንድነት እንጸልያለን። ሕዝቅኤል ምዕራፍ 47 ከቁጥር 6 እስከ 12። እርሱም የሰው ልጅ ሆይ አይተሃልን አለኝ። አመጣኝም ወደ ወንዙም ዳር መለሰኝ። በተመለስሁም ጊዜ እነሆ በወንዙ ዳር በዚህና በዚያ እጅግ ብዙ ዛፎች ነበሩ። እርሱም እንዲህ አለኝ፣ ይህ ውሃ ወደ ምስራቅ ምድር ይወጣል፣ ወደ አረብም ይወርዳል፣ ወደ ባህሩም ይገባል። ወደ ባህሩም ወደ ረከሰውም ውሃ በገባ ጊዜ ውሃው ይፈወሳል። ሕያው ነፍስ ያለው ተንቀሳቃሽ ሁሉ ወንዙ በመጣበት ስፍራ ሁሉ በሕይወት ይኖራል። ይህም ውሃ በዚያ ስለ ደረሰ አሳዎች እጅግ ይበዛሉ፣ የባህሩም ውሃ ይፈወሳል። ወንዙም በሚመጣበት ያለው ውሃ በሕይወት ይኖራል። ወንዙም በሚመጣበት ያለው ሁሉ በሕይወት ይኖራል። አጥማጆችም በዚያ ይቆማሉ። ከዓይን ጋድ ጀምሮ እስከ ዓይን እግላይም ድረስ መረብ መዘርጊያ ይሆናል። አሶችም እንደ ታላቁ ባህር አሳዎች በየወገናቸው እጅግ ይበዛሉ። እረግረጉና እቋሪው ውሃ ግን ጨው እንደሆነ ይኖራል እንጂ አይፈወስም። በወንዙም አጠገብ በዳሩ ላይ በዚህና በዚያ ፍሬው የሚበላ ዛፍ ሁሉ ይበቅላል። ቅጠሉም አይረግፍም፣ ፍሬውም አይጎድልም። ውሃውም ከመቅደስ ይወጣልና በየወሩ ሁሉ የፍሬ በኩር ያገኛል። ፍሬውም ለመብል ቅጠሉም ለመድኃኒት ይሆናል። የሰራዊት ቅዱስ እግዚአብሔር አምላካችንና አባታችን ሆይ አንተ አድርሰህን በደረስንበት በዛሬው ምሽት ደግሞ በፍጹም አክብሮት በፍጹም መገዛት የሰራዊት ቅዱስ ስምህን በማወቅና ለስምህ ዝቅ በማለት ዛሬም በፊትህ እንገኛለን። አምላካችን እግዚአብሔር ሆይ እንደ ቃልህ መሆን እንዲሆንልን እንደ ተጠራንበት ጥሪ መኖር እንዲሆንልን እግዚአብሔር አምላካችን ሆይ እኛን ስትሰራ በልብህ ባለው አንተ ባየህልን ነገር ላይ ሆነን ማለፍ እንዲሆንልን የሰራዊት ቅዱስ እግዚአብሔር ሆይ በዚህ ምሽት ደግሞ በዚህ ቃል የሚረባንን ነገር እንድትናገረን በፍጹም አክብሮት እንማጽንሃለን። አምላካችን እግዚአብሔር ሆይ አምልኮ የማይጎልብህ በማደሪያህና በመቅደስህ ቅዱሳን መላእክት የጻድቃንም ነፍሶች ሁሉ ዘውትር የሚያመልኩ እጅግ የተከበርክና የተፈራህ የሰራዊት ቅዱስ ለዘለዓለም በማደሪያህ የተከበርክ ለዘለዓለም በታላቅ አምልኮ ውስጥ የምትኖር ለዘለዓለም በሕያውነት የተገለጥክ የሰራዊት ቅዱስ እግዚአብሔር አምላካችን ሆይ ስምህን ከፍ ከፍ እናደርጋለን። አንተ ለዘለዓለም ጌታ ነህ። አንተ ለዘለዓለም ቅዱስ ነህ። አንተ ለዘለዓለም የምትረዳ ሕያው አምላክ ነህ። አንተ ለዘላለም ታላቅ ነህ እግዚአብሔር ሆይ። አንተ በሕያውነት በመካከላችን ስትገለጥ ታላቅ ነገር ይሆናል። የሰራዊት ቅዱስ በዚህ ቃል አማካኝነት በመካከላችንና የቃልህን ብርሃን አብራለን፣ የምንነጋገረውን ንግግር ባርክ። እግዚአብሔር ሆይ የሚሰሙኝን በሙሉ ባርክ፣ እኔንም በመንፈስህ ባርክ። እግዚአብሔር ሆይ ለሚሰሙኝ እንድናገር ከሰጠኸኝ የሚቀር ነገር እንዳይኖር፣ ከተናገርከኝም ሌላ ደግሞ በእላፌ ከራሴ እንዳልጨምር ድፍረት እንዳይሆንብኝ እግዚአብሔር ሆይ በስምህ ክብር ሸፍን። ከናፍርቶቼን በተቀደሰው በመንፈስ ኃይል ንካ። ሁሉን አንተ ክብር ይሁን። እግዚአብሔር ከእኛ ጋር አሁን ስለሰማህን እናመሰግንሃለን። ክብር ለአንተ ይሁን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ቅዱስ የእግዚአብሔር የአምላካችን ስም ለዘለዓለም የተባረከ ይሁን። ያለፈው ሳምንት የተመለከትነው ከዚህ ቤተ መቅደስ ከሚወጣው ውሃ ይህንን የሕዝቅኤልን ምዕራፍ 37ን የመጽሐፍ ቅዱስ ተማሪዎች መንፈሳዊ ትርጉም እንደሚሰጡት እኛም ደግሞ በዚያ መንፈሳዊ ትርጉም ተስማምተን ማንም የተጠማ ቢኖር ወደ እኔ ይምጣ፣ ይህንን የሕይወት ውሃ ምንጭ ከእኔ እንዲሁ ወስዶ ይጠጣ፣ ኢየሱስ ክርስቶስ በመጨረሻው በበዓሉ ቀን እንደ ተናገረው ደግሞም በቃሉ እንደ ተባለ እንደ ተጻፈ ከዚህ የሕይወት ውሃ ምንጭ የሚጠጣ ለዘላለም ከውስጡ የሕይወት ውሃ ምንጭ ይፈልቃል ተብሎ እንደ ተጻፈ ከዚህ ከሕይወት ውሃ ምንጭ ሼር ያደረግን እኛ እንደ ቤተ መቅደስ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ። ስጋችሁ ከእግዚአብሔር የተቀበላችሁ ቤተ መቅደስ እንደሆነ የእግዚአብሔር ማደሪያ እንደሆነ አታውቁምን? ስለዚህ በስጋችሁ እግዚአብሔርን አክብሩት ተብሎ እንደ ተጻፈ እኛ ቤተ መቅደሱ እንደሆነን መጽሐፍ ቅዱስ እንደሚናገር የእግዚአብሔር ማደሪያ፣ የእግዚአብሔር መገኛ፣ የእግዚአብሔር መቅደስ፣ እግዚአብሔር የሚገኝብን እኛ በክርስቶስ አምነን የዳንን ሰዎች እንደሆነን ከእኛ ደግሞ የሚወጣው ይህ የዘላለም ሕይወት በደረሰበት ሁሉ ያለውን ፍሬ የማያፈራው ዛፍ እንዲያፈራ እንደሚያደርግ ቅጠሉም እንደሚለመልም ፍሬውም እንደማይጎድል ያለፈው ሳምንት የተሰሩ ቤተ መቅደሶች ሁሉ በሰሪው ስም እንደሚጠሩ ሰሪው የሰራበትን ዓላማ ማስፈጸሚያ እንደሆኑ ስለ ሰለሞን ቤተ መቅደስ፣ ስለ ሄሮድስ ቤተ መቅደስ፣ ስለ ኢየሱስ ቤተ መቅደስ፣ ስለ እኛ ደግሞ ግልጥ የሆነ ነገር ያለፈው ሳምንት ተነጋገር። ከዚህ ሕዝቅኤል ካየው መቅደስ የሚወጣው ውሃ በሚያልፍበት ግራና ቀኝ ያሉ ዛፎች ፍሬያማ እንደሚሆኑ ቅጠል እንደሚያወጡ እንደሚያቆጠቁጡ ቅጠላቸውም ለመድኃኒት ፍሬያቸውም ለምግብ እንደሚሆን ጥቅል ነገር ስለ እነኚህ ዛፎች ከዚህ ውሃ ሼር አርገው ስላፈሩ ዛፎች ተነጋግረን ነበር የጨረስነው። ዛሬ ደግሞ ከዚህ መቅደስ የሚወጣው ውሃ ወደ ረከሰው ባህር ሲገባ ባህሩ ምንድን ነው የሚሆነው የሚለውን ነገር እንመለከታለን። መጽሐፍ ቅዱስ እንደሚነግረን ደግሞም በዚህ በሕዝቅኤል 47 ላይ እንዳነበብነው እርሱም እንዲህ አለኝ፣ ይህ ውሃ ወደ ምስራቅ ምድር ይወጣል፣ ወደ አረብም ይወርዳል፣ ወደ ባህሩም ይገባል፣ ወደ ባህሩም ወደ ረከሰው ውሃ በገባ ጊዜ ውሃው ይፈወሳል።
ፈውስ ማለት በጥሬ ቃሉ ከበሽታ ከጉዳት ከተለያየ ነገር ከህመም ጤናን ማግኘት ማለት ነው። በብሉይ ኪዳን ዘመን በመጽሐፍ ቅዱስ የተለያዩ ፈውሶች እንደ ተከናወኑ መጽሐፍ ቅዱስ ይናገራል። ኢየሱስ ክርስቶስም ባገለገለበት ዘመን ፈውስ በኃይል እንደነበረ በኢየሱስ ሆነ ግልጽ የሆነ ነገር ነው። የመጽሐፍ ቅዱስ ጻፊዎች ስለ ፈውስ ሲያስተምሩ ዋና ሐሳባቸው እግዚአብሔር ፈዋሽ እንደሆነ ማስቀመጥ ነው። ዘጸአት 15:26 ላይ በብሉይ ኪዳን አልፎ አልፎ ሰዎች እንደ ተፈወሱም ተገልጿል። ማርያምና ንዕማን ከለምጽ ተፈውሰዋል። ኤልያስ የሰጠራዊትን ሴት ልጅ፣ ኤልሳዕም የሱነማዊቱን ሴት ልጅ ከሞት አስነስቷል። ኢየሱስ ክርስቶስም ብዙ ሰዎችን ፈወሰ። የዳሰሱትም ሁሉ እንኳን እስኪድኑ ድረስ የተለያዩ ወንጌላት ክፍል ላይ ታላላቅ ፈውሶች እንደ ተከናወኑ መጽሐፍ ቅዱስ ይናገራል። ዘኍልቍ 12:1-15 ድረስ፣ ሁለተኛ ነገሥት 5:8-14፣ አንደኛ ነገሥት 17:7-24፣ ሁለተኛ ነገሥት 4:32-37፣ ማቴዎስ 4:23-24:9-35:14-36 በእነኚህ ሁሉ መካከል ፈውሶች የተከናወኑ እንደሆነ መጽሐፍ ቅዱሳችን ይናገራል። በኢየሱስ አገልግሎት ዘመን ሉቃስ 7:11-17 የኢያሪዮስ ልጅ ሴት ልጅ፣ ማቴዎስ 9:18-26 ላዛርንም ከሞት እንዳስነሳ የሚናገሩ ብዙ ታሪኮች ተጽፈው እናገኛለን። ዮሐንስ 11:43-44 ማቴዎስ 10:1 ደግሞም ኢየሱስ 12ቱን ሐዋርያት ድውያንን እንዲፈውሱ ስልጣንን እንደሰጣቸው ደግሞ መጽሐፍ ቅዱሳችን ይናገራል። አጋንንትን እንዲያወጡ ድውያንን እንዲፈውሱ የመንፈስ ቅዱስን ኃይል ሰባው ተከታዮቹ እንደ ተቀበሉ ሉቃስ 10:17 ላይ ይናገራል። መንፈስ ቅዱስ ከወረደ በኋላ ከሐዋርያት 12:43 በኋላ በጣም ትልልቅ ፈውሶች በሐዋርያት እጅ እንደ ተከናወኑ ወንጌል በኃይል እንደ ተሰራጨ ወንጌል የደረሰበት ስፍራ ላይ ሁሉ ታላላቅ ፈውሶች እንደ ተከናወኑ መጽሐፍ ቅዱሳችን ይናገራል። ስለ አንድ ሰው አንድ ነገር ልበል። ካናዳዊ የነበረ ሰው ከካናዳ ወደ ጋሞ ጎፋ በጣም ገጠር ወደሆነ ስፍራ ራሱ መጥቶ እኔ ያለሁበት ቤተ ክርስቲያን ሲያገለግል በጣም መገረም ሞልቶኝ ሕያው የሆነ አገልግሎት ሲናገር በምስል አስደግፎ ሲናገር የሰማሁትን ጥቂት ነገር ልበላችሁ። የዚህ ወንድም ስም መኖሪያ ቢኖራ ነው የሚባለው። መኖሪያ ሳይሆን ቢኖራ ነው የሚባለው ስሙ። ረዥም ነው ታሪኩ። ነገር ግን እሱ እግዚአብሔር ረዳውና ካናዳ መጥቶ ተማረ። በጣም ጥሩ መኪኖች ነዳ። በጣም ጥሩ ኑሮ ኖረ። በጣም ብዙ ዶላሮች አገኘ። ነገር ግን ድንገት የእግዚአብሔር መንፈስ ወደ ተወለደበት በብዙ ባዕድ አምልኮ፣ በብዙ ድህነት፣ በብዙ ጉስቁልና ከሚያመልኩት ከክፉ መንፈስ የተነሳ ወንድም ወንድሙን ገሎ ወደሚጨራረሱበት አጋንንት ወደ ፈጀበት አገር የእግዚአብሔር መንፈስ አመለከተው። የሚገርም ነገር ነው። ይህ የእግዚአብሔር ማደሪያ የሆነ ወንድም በሚገርም ሁኔታ ነው ወደዚያ አገር የደረሰው። የመጀመሪያው አገልግሎት የጀመረው ወላጅ አባቱ አገሩን የሚያሰግድ ክፉ መንፈስ በብዙ የሚሰራበት የዚህ ሁሉ የአገሬው የአገሩን የገዛው የአለቃ መንፈስ ማደሪያ የነበረ አባት ወዳጅ አባት ነበረው። የመጀመሪያው አገልግሎት ከአባቱ የነበረውን መንፈስ ማላቀቅ ነበር። ይኸውላችሁ እናንተ ቅዱሳን ቤተ መቅደሱ ከሆነን ከኛ የሚወጣው ነገር መጽሐፍ ቅዱስ እንደሚለው ፕራክቲካል ነው የሚሆነው። የሲኦል ደጆች አይቆቋሙሽም ተብሎ ተጽፏል በየት? አይደለም አይደለም፣ ፕራክቲካል ነው ህይወት፣ ፕራክቲካል ነው ህይወት። ተግባራዊ ምላሽ የሚጠይቅ ጉዳይ ነው። ይሄ ወንድም ወደዚያ አገር ሄደ፣ ወንጌልን ሰበከ። ይሄ ከቤተ መቅደስ የሚወጣው ውሃ ኢየሱስ ካደረበት ኢየሱስ ዲዛይን ካረገበት ቤተ መቅደስ የሚወጣው የህይወት ውሃ ምንጭ ፈንቆ የሄደበት ቦታ ላይ ሁሉ ፈውስ ይከናወናል። ምኖራ ያገለገለበት ሀገር ላይ ከአባቱ ክፉ መንፈስ መለቀቀበት ቦታ ላይ ነው የመጀመሪያው ቤተ ክርስቲያን የተተከለችው። ከዚያ በኋላ በዚያ አካባቢ ያለው ለውጥ የሚያስገርም ሆነ። ንጹህ ለበሱ። እግዚአብሔር የሚገርሙ መገለጦች ለዚህ ወንድም ማምጣት ጀመረ። ከቤተ መቅደሱ ውሃው መፍለቅ ጀመረ። በፈለቀና በሄደ ቁጥር ይሄ ውሃ ከእያንዳንዱ ቤት ከሱ ፈልቆ የሄደበት ጋር ቤተ መቅደስ የሆነ ሰው እንደገና እየፈለቀ እንደገና እየፈለቀ እንደገና እየፈለቀ በጣም ብዙ አጥቢያ ቤተ ክርስቲያኖችን በዚያ ስፍራ ጥላንት አደረገ። እሱ ብቻ አይደለም፣ የተገዳደሉ የተጠፋፉ ሰዎች መታረቅ እርቅ ሆነ። መንፈሱ አገር ያስለቀቃቸው ወደ አገር ተመለሱ፣ ተገናኙ፣ ቤተሰብ በሰላም መኖር ጀመረ። ትላንት የተገዳደሉ ሰዎች እኮ ናቸው። ትላንት የተገዳደሉ ወንድም ወንድሙን ገሎ የጠፋ ተመልሰው ሲመጡ ገዳይነት የገዳይና የተገዳይ ቤተሰብ አንድ ላይ ክርስቶስን በማምለክ በሚችልበት ህይወት ተሐድሶ ውስጥ ገብተው ትናንት ነፍሰ ገዳይ የነበረ ዛሬ ደግሞ የቤተ ክርስቲያን ሽማግሌ ሰብሳቢ፣ የሙሉ ጊዜ አገልጋይ፣ ክርስቶስን የሚሰብክ የሚፍለቀለቅ ነገር ያለው የህይወት ውሃ ምንጭ የሚፈልቅባቸው። ይሄ ተግባራዊ ምላሽ ነው። እናንተ ቅዱሳን ይሄ ወንድም እግዚአብሔር ወደ ላከው ራእይ ሲሄድ የሞቀ ነገሩን በውድ መኪና መሽከርከሩን የሚገርም ነው። ሰው የሚጋደልበትን ነገር ትቶ ሰው ወዳላየው ነገር ተጉዞ ማለት ነው። ቤተ መቅደስ ከዚህ ቤተ መቅደስ የሚወጣ ውሃ የሚደርስበት ቦታ ላይ ያለው የረከሰው ባህር የረከሰው ውሃ ይፈወሳል፣ ፈውስ ይሆናል። ፈውስ ይሆናል። እኛን እግዚአብሔር ቤተ መቅደሶቼ ማደሪያዎቼ ናችሁ ካለ ማደሪያዎቹ የመሆናችን አንዱ መለያ ይሄ የህይወት ውሃ ምንጭ ከኛ ሲፈልቅ ከኛ የፈለቀው ነገር ሲያልፍ የእግዚአብሔር ፈውስ መከናወኑ ነው። የእግዚአብሔር ቤተ መቅደስ የሆነ ሰው ባለበት ሁሉ በሄደበት ሁሉ ፈውስ፣ ጤና፣ በረከት፣ መታደስ፣ ከሰዎች ጫንቃ የቀንበር መሰበር ይሆናል። የኢየሱስ ክርስቶስ ማደሪያ ከሆነን የኢየሱስ ክርስቶስ መገኛ ከሆነን ኢየሱስ ክርስቶስ እኛ ውስጥ ማደሩ እውነተኛ ከሆነ ከአንድ ምንጭ ሁለት አይነት ውሃ እንደማይቀዳ ሁሉ መጽሐፍ ቅዱስም እንደሚለው ከአንድ ዛፍ መራራና ጣፋጭ ፍሬ እንደማይለቀም ሁሉ ከዚህ ቤተ መቅደስ ከሆነን ከኛ የሚወጣው ነገር ምድርን ሊያሳርፍ የተገባ ፈውስ የሚለቅ አርነት የሚያወጣ ጫንቃ ከጫንቃ ላይ ቀንበርን የሚጥል ፈውስ ፈውስ ይከናወናል።
ነገር ግን አንዳንዱ ረግረጉና አቋሪው ውሃ ግን ጨው እንደሆነ ይኖራል እንጂ አይፈወስም ይላል 47ኛው ቁጥር ላይ። እናንተ ወገኖቼ እንዴት ናችሁ? ክርስትና እናንተ ጋር ተግባራዊ ምላሽ አግኝቷል ወይንስ በዝማሬ ጩኸት አለፈ? ምን ይመስላል ክርስትና እኛ ጋር? ምን ይመስላል ቤተ መቅደስነት እኛ ጋር? ምን ይመስላል የክርስቶስ ማደሪያነት እኛ ጋር? መልኩ ምንድን ነው የሚመስለው? ለብዙ ሰዎች ዳግም መወለድ ማለት ንግግር ብቻ እንደሆነው በተለይም በዚህ በሰሜን አሜሪካ፣ ዩሮፑን አላውቅም እንግዲህ የመጣሁት እዚህ ሀገር ነው እኔ። ነፋሱ እንደዚህ ባይበረታም ኢትዮጵያም አለ። ሁሉም ነገር ያለ ይመስለኛል። ምክንያቱም ዘመኑ ባለቀ ቁጥር ነገሮች እንደማይገባ ሲሆኑ ስለሚታዩ። ዳግም መወለድ ምን ይመስላል? የተወለደ ሰው ከወላጁ ዘሩ ተወላጁ ውስጥ ይገኛል። ቦርን አጌን ከውሃና ከመንፈስ መወለድ የሚሉ ቃሎች ተራ ቃሎች አይደሉም። አንድ ሰው ቦርን አጌን ነኝ ብሎ ተወልጃለሁ አዲስ ልደት አግኝቻለሁ ብሎ በአሮጌው ማንነት ቢኖር ምን ይጠቅመዋል? እዚህ ሀገር በጣም የተለመደ ነገር አለ። ወላጆች ልጆቻቸው የነሱ እንዳልሆኑ በተለይ እናት እንኳን ወለድኩ ካለች ወለድኩ ነው፣ ከሷ ከተወለደ ተወለደ ነው። አባት ግን ሲጠራጠር ይመረመራል። ሰው ዲኤንኤውን ላሰራ ከኔ ነው ወይ ወይስ ከሌላ? ሲሰራ ያ ሰው ወላጁ ከሆነ የወላጁ ደም ልጁ ተወላጁ ውስጥ ሊገኝ ይገባል። የወላጁ ማንነት፣ የወላጁ ነገር ዲኤንኤው ይገኛል እዛ ውስጥ። ወገኖቼ የስንቶቻችን ዲኤንኤ ይሁን ብንመረመር የክርስቶስ ማንነት የሚገኝብን ዘንድሮ? ምክንያቱም ከእግዚአብሔር የተወለደ የእግዚአብሔር ልጅ ነው ይላል ሶስተኛ ዮሐንስ ላይ፣ የዮሐንስ መልእክት ምዕራፍ ሶስት ላይ አንደኛ ዮሐንስ ላይ ከእግዚአብሔር የተወለደ እግዚአብሔር መልክ አለዋ። ከእግዚአብሔር የተወለደ እግዚአብሔር የእግዚአብሔር ቤተ መቅደስ የሆነ የእግዚአብሔር ማደሪያ የሆነ የእግዚአብሔር መገኛ የሆነ ከእግዚአብሔር የተወለደ ዘሩ የተቀየረለት ደሙ የተቀየረለት ብልሹ ደሙ በክርስቶስ ደም ንጹሕ በሆነ ደም ለውጥ የተደረገለት ሰው ማለት ነው። ቦርን አጌን ማለት ይሄ ነው። የሚገርመኝ መጽሐፍ ነው የዮሐንስ መልእክት። ክፍሉን እስቲ ላንብብ። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን። በእርሱም ይህንን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያንጻል። ኃጢአትን የሚያደርግ ግን አመፃን ደግሞ ያደርጋል፣ ኃጢአትም አመፅ ነው። እርሱም ኃጢአትን ሊያስወግድ እንደ ተገለጠ ታውቃላችሁ፣ በእርሱም ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም፣ ኃጢአትን የሚያደርግ ሁሉ አላየውም አላወቀውምም። ልጆች ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው፣ ኃጢአትን የሚያደርግ ከዲያብሎስ ነውና።
ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩም በርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም።
የዲያብሎስ ልጆችና የእግዚአብሔር ልጆች በዚህ የተገለጡ ናቸው እያለ የዮሐንስ መልእክት የሚተረትረው የዲኤንኤ ጉዳይ ነው እየተናገረ ያለው።
ውልደታችን ከእግዚአብሔር ሲሆን ማለቱ ነው። ደማችን በክርስቶስ ደም ሲለወጥ ማለት ነው። ሁለተኛውን ትኪነት ክርስቶስ እኛ ውስጥ ገብቶ መኖር ሲጀምር ማለት ነው። ከእኛ መፍለቅ ሲጀምር ማለት ነው። ከእኛ ማለፍ ሲጀምር ማለት ነው። ቤተ መቅደስ ከመቅደሱ ከእግዚአብሔር መገኛ የሚወጣ ውሃ እርኩስ ወደ ሆነው ባህር ሲገባ ባህሩ ይፈወሳል።
እንዴት ነን እናንተ ቅዱሳን? እንዴት ነን ወገኖቼ? እንዴት ነን? በምንኖርበት ቤተሰብ ውስጥ እንዴት ነን? በምንኖርበት ህብረተሰብ ውስጥ እንዴት ነን? መልካችን ምን ይመስላል? ምን እንመስላለን? ልክ ነው። ኢየሱስ ክርስቶስ ከኃጢአት ሁሉ ያነሳል፣ የወደቁትን ያነሳል፣ የሚጮሁትን ይደርስላቸዋል፣ ይታደጋል። ግን ልጆቹን ነው ምን ይመስላል አኗኗራችን?
ምን ይመስላል መልካችን? ምን ይመስላል ንግግራችን? ምን ይመስላል ክርስትናችን? ምን ይመስላል ህይወታችን? ከኛ የሚፈልቀው ነገር ምን እየሰራ ነው? ቤተ መቅደስ ነን ወይ? ቤተ መቅደስ ከሆንን፣ የእግዚአብሔር ማደሪያዎች ከሆንን፣ ከዚህ ከእግዚአብሔር ማደሪያ የሚወጣው ነገር የሚደርስበት ቦታ ላይ ሁሉ ቀንበር ይሰበራል። ሰብከን እኮ አይደለም የግድ መድረክ ላይ መባጠስና መጋደል አያስፈልገንም። ስንነጋገር፣ ስንጨዋወት ለሚሰሙን ሰዎች ድንገት ቀንበር ይሰበራል። ሳናውቅ እንነካካለን ማለት ነው። ለምን? መቅደሱን መቅደስ ያደረገው የመቅደሱ ጌታ፣ የመቅደሱ ዲዛይነር፣ የመቅደሱ ሰራተኛ እርሱ የሰራዊት ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ስለሆነ፣ የሚፈልቅ የህይወት ውሃ ምንጭ ስለሆነ፣ ለዘላለም ደግሞ
ወገኖቼ እንዴት ነን? ቤተሰብ ውስጥ መልካችን ምን ይመስላል?
ቤተ ክርስቲያን ውስጥ መልካችን ምን ይመስላል? ህብረተሰብ ውስጥ መልካችን ምን ይመስላል? ምን እየሆነ ነው ያለው? ጭንገፋና ሞት
ወይስ ህይወትና በረከት?
በእግዚአብሔር ቤት የምናገለግል አገልጋዮች፣ ትንሹንም ትልቁንም የምናገለግል፣ በዚህ ፕሮግራምም የምንዘምር፣ የምንሰብክ፣ የምንመሰክር
እንዴት ነን? ሰው በእጃችን አድጎ ለወግ ለማዕረግ ደርሷል። በእኛ እጅ አድጎ ተፈውሶ ከመከራው አምልጦ ፍሬ እየታየበት ነው ወይስ የነበረውን እንኳን እኛ ጋር ከመቆየቱ የተነሳ አጥቶ ሞቷል? ራሳችንን ሳንሸነግል መመርመር በጣም በጣም የብልህ ጴንጤ መንገድ ነው እሱ። ራሳችንን እንድናይ እግዚአብሔር ብዙ እድል ሲሰጠን፣ ብዙ ምህረቱ እኛ ላይ ሲበዛ፣ ከክፉ ስራችን እንደተስማማ ሳይሆን ከክፉ መንገዳችን እንድንመለስ ራሳችንን እንመርምር፣ ራሳችንን እንይ። መልካችን ምን ይመስላል? ዘራችን ምን ይመስላል? ዲኤንኤ ቢፈተሽ አሁን የኢየሱስ ክርስቶስ ዘር ስንቶቻችን ውስጥ ይገኛል? ከተገኘ ስለሚፈልቅ ነው። ወገኖቼ እግዚአብሔር ዝም ሲለን
ከክፉ ስራችን ጋር ተስማምቶ አይደለም እንድንመለስ ቀን ሰጥቷል እንድንመለስ ፈልጎ ነው ምክንያቱም እንደነበሩ እየመሰሉ ትላንትናም ወድቄ ዛሬም ወደቁ ነገም ወደቁ የወደቁትን የስ የወደቁትን እግዚአብሔር ያነሳል ለመውደቅ ግን ፕሮግራም አድርጎ ጴንጤ አይወድቅም ፕሮግራም የለውም ለመውደቅ ለዚህ ነው እግዚአብሔር አምላክ ነው አይዘበትበትም ተብሎ የተጻፈው ነገሮች ሁሉ ጊዜ እንደሆኑ ሁሉ ጊዜ እንደነበሩ እንደሚቀጥሉ እየመሰሉ እንገት የእግዚአብሔር ቀን እንዳይደርስብን እግዚአብሔር ህልውናውን ከኛ ወስዶ ለመዘባበቻ እንዳንሰጥ ራሳችንን ዛሬ ላይ ቆመን ልንፈትሽ ግድ ነው ራሳችንን እንመርምር እያመመንም ቢሆን ዛሬ ብንመረምር ነው የሚሻለን እያወዛን ከሚያጠፋን ከምንጠፋ መሳፍንት 16:20 ላይ እንደ ወትሮው እግዚአብሔር ከእርሱ ጋር ያለ መስሎት ከመጽሐፍ ቅዱስ ቃሎች ሁሉ የሚያስፈራኝ ቃል ቢኖር ይሄ ነው። እግዚአብሔር ከእርሱ ጋር ያለ መስሎት ትናንትና ሲዘሙት እግዚአብሔር ከእርሱ ጋር ነበር። ወደ አመንዝራ ሲሄድ እግዚአብሔር ከእርሱ ጋር ነበር። ከሞተ ነገር አትብላ በተባለበት ሲበላ እግዚአብሔር ከእርሱ ጋር ነበር። ኃይሉ ይገለጥ ነበር። ዛሬም እንደወትሮው በጥፋቱ እግዚአብሔር አብሮት ያለ መስሎት ሲነቃ ፍልስጤማውያን መጡብህ ስትለው ደሊላ እንደወትሮው መስሎት ሊነሳ ሲፈልግ እግዚአብሔር ግን ድንገት ከርሱ ተለይቷል። ወገኖቼ እግዚአብሔር አምላክ ነው። እግዚአብሔር አምላክ ነው። እግዚአብሔር አምላክ ነው። እግዚአብሔር አይዘበትበትም። ዘመኑ የመዘባበቻ ዘመን ስለሆነ ዘመኑ መድረክ ላይ ሰው የሚስተዳደርበት ዘመን ስለሆነ የሚደባደብበት ዘመን ስለሆነ የእግዚአብሔር ክብር የሚታይበት የማይመስልበት ዘመን ስለሆነ ዘመኑ ክርስትና ከተግባራዊ ምላሽ ይልቅ ንግግር የሆነበት ዘመን ስለሆነ እንዳንስት ራሳችንን ዛሬ ልንፈትሽ ይገባል። ቤተ መቅደሱ ነን ወይ? ቤተ መቅደሱ መሆናችን ተግባራዊ ምላሽ ዛሬ ጠይቋል። ምክንያቱስ ከቤተ መቅደስ የሚወጣው ውሃ ወደ ረከሰው ባህር ሲገባ ለውጥ ይሆናል። ቢኖራ የሄደበት አገር ላይ አንድ ቤተ ክርስቲያን አይደለም ፕላንት የተደረገው፣ በብዙ የሚቆጠሩ ቤተ ክርስቲያኖች ናቸው። ምክንያቱስ ቤተ መቅደስን ሲሰራ ቤተ መቅደስ ሃሌሉያ ፈውስ መድኃኒትነት እንዴት ነን? ቤተ መቅደሱ ከሆንን ቤተ መቅደሱን ከማይመጥን ማንነት ራሳችንን ልንከለክል ይገባል። ከማይመጥኑ ነገሮች ልንጠበቅ ይገባል። ማደሪያዎቼ፣ መቅደሶቼ፣ መገኛዎቼ ሲል ከኛ ለዘላለም የሚፈልቅ የህይወት ውሃ ምንጭ ይፈልቃል ማለት እኮ ነው። ይሄ ምንጭ የሄደበት ሁሉ የህይወት ስራ ይሰራል እንጂ ለራሱም ጠፍቶ ሌላውንም አይገድልም። ወገኖቼ በእጃችሁ ያለው ሰው የሞት ጣር ድምጽ እያሰማ እየከሳና እየሞተ እንዴት ነው መቅደሱ ነን ያልነው? በብዙ ሰዎች እጅ ላይ ሰዎች መጥተው ይሞታሉ። በመጡበት መንፈሳዊ ሙቀት አይቀጥሉ። ምን እንደነካቸው አይታወቅም። እጅላቸዋል የእግዚአብሔር ቤት፣ እጅላቸዋል አገልግሎት። እንደ ትላንትና ከንትና ጋር አልነበሩም። ነበሩ እንጂ ነበሩ። ምን አቀዘቀዛቸው? ወገኖች የራሳችንን እንፈትሽ። በጊዜ መቅደሱ መሆን ንግግር ብቻ ሳይሆን ተግባራዊ የህይወት ምላሽ ነው። እግዚአብሔር ተግባራዊ ነገራችን ጋር ነው የሚፈልገን። እግዚአብሔር ተግባራዊ ምላሽ ነው የሚፈልገው ከኛ። ልጆቼ ሲል ልጅነታችን በተግባር ሊገለጥ ይገባል። ልጆቹን ካልን ልጅነታችን በደማችን ውስጥ የእርሱ ማንነት ሊገለጥ ይገባል። የእርሱ ማንነት በተገለጠ ማንነት ውስጥ ደግሞ ማንነትን የማይመጥን ነገር እንዳይገባ ልንጠነቀቅ ይገባል። ቤተ መቅደስነትን ጀብደኝነት አይመጥነውም። ቤተ መቅደስነትን ሐሜተኝነት አይመጥነውም። ቤተ መቅደስነትን ነፍሰ ገዳይነት አይመጥነውም። ቤተ መቅደስን ሽሩድነት አይመጥነውም። ቤተ መቅደስነትን ውሸታምነት አይመጥነውም። እነኚህ ነገሮች በክርስቶስ ደም ውስጥ የሉም፣ ለዘለዓለም አይኖሩም። የልጅነት መብታችን አንዱ ከነኚህ ነገሮች ነፃ መውጣታችን ነው። ቤተ መቅደስ መሆናችን ደግሞ ነፃ መውጣታችን ብቻ ሳይሆን የረከሰው ባህር ውስጥ ስንገባ ባህሩ መፈወሱ ነው። እነኚህ ነገሮች ባሉበት መንደር ስናልፍ እነኚህ ነገሮች ያሉበት ቦታ ጸድቶ ለክርስቶስ ማደሪያ መሆኑ ነው። ወገኖች፣ በየስብሰባዎቻችን ተሰብስበን መጋጋላችን፣ በየቤተ ክርስቲያኖቻችን ሄደን ጩኸን መዘመራችን፣ አንዳንዴም ያው የተለመደ የአበሻ ነገር አለ ብለን ከንፈር እየመጠጥን ጌታ ይባረክ ሀሌሉያ ተባብለን በለሳሰን ድምፅ ሰላምታ ከመለዋወጥ ያቃተንም ቀን ከመገለማመጥ ማለቴ ነው። ቤተ መቅደስነት ከዚህ ያለፈ ነገር ነው፣ ያልፋል። ረገደላችሁም ቆም ብለን ራሳችንን እንፈትሽ። ቤተ መቅደስነት ያልፋል። ከዚህ ቤተ መቅደሱ ነን እያልን ይቅርብን አድመኝነት፣ ይቅርብን ክፋት፣ ይቅርብን ቂመኝነት፣ ይቅርብን ጀብደኝነት፣ ይቅርብን ነፍሰ ገዳይነት፣ ይቅር ውሸት፣ ይቅርብን እኔነት፣ ይቅርብን ኧረ ይቅርብን አትንኩኝ ባይነት፣ ይቅርብን አመተኝነት። መቅደሱ ከሆንን ላይ ቅር ከኛ የሚወጣ ውሃ ለፈውስ ለበረከት ይሁንልን ወገኖቼ፣ ለፈውስ ለበረከት ለማምለጥ አምልጦ ለማስበለጥ ይሁንልን፣ ለፈውስ ይሁንልን። ሰዎች በብዙ ሸክም ወደ እኛ ተጠግተው ከእኛ ሰምተው እስከ ሸክማቸው ሲመለሱ፣ እንቅልፍ አጥተው መጥተው እስከ እንቅልፍ ማጣታቸው ሲመለሱ፣ ታመው መጥተው እስከ በሽታቸው ሲመለሱ፣ እረፍትና ፍቅር አጥተው ተጠግተውን እስከ እረፍት ማጣታቸው እስከ ፍቅር ማጣታቸው ሲመለሱ፣ በተያዙበት ነገር ሲሞቱ፣ ስላላመነ ነው ብለን አንፍረድባቸው። ከእኛ የወጣው ውሃ የሚገድል ይሁን በሕይወት የሚያኖር ራሳችንን እንፈትሽ። በሌላኛው ጎን መንፈሱ ባለበት በዚያ አርነት አለ ተብሎ ስለ ተጻፈ የተጠጋን ሰው የሚሞትብንና የሚታሰር ከሆነ ሰዎቹ ላይ መፍረዱን እናቆምና መንፈሱ ከእኛ ጋር መኖሩን እኛ የመንፈሱ ቤተ መቅደስ መሆናችንን ልንፈትሽ ነው የሚገባው። ወገኖች እንዴት ነን? የልጁ መልክ መንፈስ እኛ ውስጥ አለ ወይ? ካለ እኛ ቤተ መቅደሱ ሆነናል። ስለዚህ መለያው ከእኛ የሚወጣው የዘላለም የሕይወት ውሃ ምንጭ በደረሰበት ሁሉ የሰሙንን ሁሉ በሕይወት ያኖራል። የሰሙን ሁሉ ይለመልማሉ፣ ከስብራት ይጠገናሉ። ተጨማዶ የመጣው ተጨማዶ አይመለስም። አዝኖ የመጣው ከሐዘን ቀንበር ያመልጣል፣ ፈውስ ይሆንለታል፣ ቀንበር ይሰበራል፣ ክፉ ሸክም ይለቀዋል፣ ነጻነት ይሆናል። ሰዎች በመንፈሳዊ አቅማቸው ያድጋሉ። ከእኛ የተሻሉ ሊያገለግሉና ሊመሩ የሚችሉ ሰዎች ይወለዳሉ። ከእኛ የተሻሉ ሞትና ጭንቀፋ አይነግስብንም። ሰዎች ፈውስን እንደ ፔንክለር አይውጡትም። ለዘላለም ተፈውሰው ይቀራሉ፣ ድነው ይቀራሉ፣ ኃይለኞች ይሆናሉ። ክርስቶስ በውስጣቸው በኃይል ሰስ ይጀምራል። ንግግር ይቀይራል።
ለዘላለም እንደነው ይቀራሉ። ተግዳሮቶቻቸው ለዘላለም ይሰበራል። ከጫንቃቸው ላይ ይወድቃል። ሁሉ ጊዜ የኛን እርዳታ ለሽሮ ለበርበሬ አይፈልጉም። እነሱ በእግዚአብሔር ጉልበት በርትተው ተፈውሰው ለሌላ ፈውስ ምክንያት ይሆናሉ እንጂ። እንዴት ከርማችኋል? ቤተ መቅደስነት እንዴት ይዟችኋል? ምን ይመስላል? ይፈውሳል ወይ? ዘንድሮም በጣም በደንብ ይፈውሳል። ደግሞ ኢየሱስ ሁሉንም ነው እኮ የሚፈውሰው። አይገርም? ከኛ የሚወጣው ነገር የዘላለም የህይወት ውሃ ከሆነ የሰሙን ሰዎች ህይወት ይሆንላቸው። ዛሬ ላገለግል የሄድኩበት ቀኑን ሌላ ከተማ ውዬ ነው የመጣሁት። ካለሁበት ላገለግል እኔ የሄድኩበት ቤት ውስጥ የማላቃትን ሴት ልጅ አገኘው። ሴትቱ ፊት ላይ ከፍተኛ ቅስስተኝነት ይታያል። አላቃትም ልጅቱን። የቤትቱን ባለቤት ልጠይቃት ፈለግኩና አልተመቸኝም። ትንሽ ከቆየን በኋላ ውስጤ ስለዚህ ሴት መቃተት ጀመረ። አላቃትም ልጅቱን። ጌታ ሆይ ምንድን ነው? እቺ ሴት ምንድናት? እቺ ሴት ለምን እንደዚህ ቀሰስተኛ ሆነች? ይታያል ፊቷ ላይ፣ ይታያል ጫንቃዋ ላይ ቀንበር፣ ይታያል ነገር ስታየዋት። በኋላ አገልግሎቴን ከጨረስኩ በኋላ የቤትቱን ባለቤት ይህችን ልጅ ላናግራት እፈልጋለሁ አልኩኝ። ወይ ወይ ፓስተር እባክሽ አናግሪያት፣ እኔ እንዲያውም ነግርሻ። አይ ምንም ነገር አያስፈልግም፣ ራሷ ተነግረኝ የለ። እጄ ስጠይቃት በክፉ መንፈስ በጣም እንደምትቸገር እንደምትፈራ፣ ሌሊት እንደሚያስጨንቃት፣ መከራዋ ብዙ እንደሆነ፣ የጨሌ አምልኮ በቤታቸው እንደ አምላክ እንደሚመለክ፣ አማኞቹ ነው የዘሬ ባህል ነው ብለው ጨሌን እንደሚያመልኩ እንደሚዘክርለት ያ ጨሌ ነገረችኝ። ከዚያ የተነሳ መንፈሷ እንደሚጨነቅ፣ ሰላም እንደሌለ ቤት ውስጥ ሰላማቸው እንደጠፋ፣ እሷ ላይ ደግሞ የመጀመሪያ ልጅ ስለሆነች ከፍተኛ ተጽዕኖ እንዳሳደረባት ግን በጌታ እንደሆነች እንድጸልይልሽ ትፈቅጃለሽ ወይ? መፍቀድ ሳይሆን በጣም ነው የሚፈልገው። የምፈልገው በጣም እንድጸለይልኝ ነው። ጸለይልኝ። የእግዚአብሔር መንፈስ ጆሮዋና አይኗ ላይ እንድጸለይ ነገረኝ። ጊዜ ወሰድኩ። ከእሷ ጋር ሌላ ላገለግል እጄ ሌላ አገለግልኩ። ጆሮዋና አይኗ ላይ ስጸለይ ፈውስ ሆነላት። በኋላ ጠየቅኳት። ምንድን ነው ጆሮሽና አይንሽ ላይ አልኳት። የሚገርም ነገር ነው የነገረችኝ። ለእናንተ አሁን አልናገርም ስለማያስፈልጋችሁ። ጠላት እንዴት አድርጎ ጆሮዋንና አይኗን ተጠቅሞ አቢዩዝ እንዳረጋት ማለት ነው። ወገኖቼ ይኸውላችሁ እኮ ኢየሱስ ክርስቶስ አምላክ ነው። መንፈስ ቅዱስ ክስተት አይደለም። መንፈስ ቅዱስ ከስላሴ አንዱ ነው። መንፈስ ቅዱስ ዛሬም ይሰራል፣ ትላንትናም ሰርቷል፣ ለዘላለም ደግሞ ሰራተኛ ነው፣ ይሰራል። ጉልበቱ ያው ነው፣ ልኩ ያው ነው፣ ኃይሉ ያው ነው። ትላንትና ዕውር አብርቶ ከሆነ ዛሬ ያበራል። ትላንትና አጋንንት ጮሆ ለቆ ከሆነ ዛሬ ይለቃል። ትላንትና ክፉ ተባሮ ከሆነ ዛሬም ስሙ ጉልበቱ ያው ነው፣ ክፉ ይባረራል። ትላንትና መሃኖች ወልደው ከሆነ ዛሬም ይወልዳሉ። ለምን? መንፈስ ቅዱስ አምላክ ስለሆነ። ትላንትና ከዚህ መቅደስ የወጣ ውሃ የገባበት ሁሉ ፈውስ ሆኖ ከሆነ፣ አመፃ ጸጥ ብሎ ከሆነ፣ ነፍሰ ገዳይነት ጠፍቶ ከሆነ፣ ቀንበር ተሰብሮ ከሆነ፣ በሐዋርያት ዘመን የሰራው መንፈስ ቅዱስ ጉልበቱ ዛሬ በእኔና በእናንተ ዘመን ያው ነው። ዛሬም ይሰራል። ዛሬም ያው ነው። ዛሬም እሱ አምላክ ነው። ዛሬም የወደቁትን ያነሳል። ዛሬም ወደ ሕያውነት ይቀይራል። ዛሬም የደህንነት ስራ ይሰራል። ለምን? ኢየሱስ ክርስቶስ
ክርስቶስ የተቀባው የእግዚአብሔር ልጅ ለዘላለም ጌታ ስለሆነ ነው። ስሙ ገናና ስለሆነ እስም ከዳኑ ሰዎች መፍለጥ ሲጀምር የሲኦል ደጆች መንቀጥቀጥ መረበሽ ስለሚጀምሩ ስለሚገዙልን ነው። ስሙ ስለሚገዛ ስሙ ገናና ስለሆነ ሃሌሉያ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ይሆናል፣ በደንብ ነው የሚሆነው። ሆኖ አይቻለሁ። ይሆናል እንጂ እንዴት ነው የማይሆነው? የሚሆነው ወዶ ሳይሆን ኢየሱስ ክርስቶስ ከኔና ከናንተ መፍለቅና መፍሰስ ስለሚጀምር ነው። መጽሐፍ ቅዱስ ስለሚያምን ሁሉ ይቻለዋል ተብሎ ተጽፎ የለም። ቃሉ እውነት ነው። በስሙ ጉልበት ካመነን፣ ስሙ ከእኛ መፍለቅ ከጀመረ የማይሰራው ስራ የለም። የተበላሸ ዓለም ውስጥ ገብቶ መስተካከልን ያመጣል። የተበላሸ ግርግር የበዛበት ቤተ ክርስቲያንም ውስጥ ገብቶ ነው የሚሰራው እኮ። አይምሰላችሁ፣ ስጋዊነት ጥርሚ ብሎ የገዛበት ቤት ስትገቡ ረብሻ ይሆናል። ለምን? አይቋቋምማ ስጋ፣ መንፈሱም ሊገዳደር ስለማይችል። አሜን። የእግዚአብሔር ስም ለዘላለም የተባረከ ይሁን። ይሄ የህይወት ውሃ ምንጭ በሚፈልቅበት በሚያልፍበት በሚገባበት የረከሰ ባህር ውስጥ ፈውስ ይሆናል፣ ለውጥ ይሆናል። መገዳደም ያለበት ቦታ ላይ ይቅር መባባል ይተካል። መጠፋፋት ያለበት ቦታ ላይ መፈላለግ ይተካል። ቀንበር የበዛበት ቦታ ላይ አርነት ይተካል። ሐዘንና ለቅሶ ዋይታ ባለበት ቦታ ላይ እውነተኛ ሰማያዊ ዝማሬና አፍሳቅ ይሞላል። ዝቅ ማለት መንኳሰስ ያለበት ቦታ ላይ በስሙ መንጓደር መጓደር ይሆናል። ለምን? ኢየሱስ ክርስቶስ ለዘላለም የሚፈልቅ የህይወት ውሃ ምንጭ ስለሆነ እኛ ውስጥ ይሄ ይሆናል። ይሄ ይሆናል። ለምን? ኢየሱስ ክርስቶስ ጌታ ስለሆነ። ይሄ የህይወት ውሃ ምንጭ የሚፈልቅበት መስመሩ ላይ ያሉ ዛፎች ይለመልማሉ። ፍሬያቸው ለመብል ቅጠላቸው ለመድኃኒት ይሆናል። በየወሩ ፍሬያቸው አይጎልም። ያፈራሉ ያፈራሉ፣ ትርፋማ ናቸው። ይሄ ውሃ በሚፈልቅበት በሚገባበት የረከሰ ባህር ውስጥ ፈውስ ይከናወናል። አሜን። ክብር ለእግዚአብሔር ለዘለዓለም ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለስሙ ይሁን። መንግስት ለዘለዓለም ስሙ ይሁን። ጌትነት፣ ሃሌሉያ። ኢየሱስ ክርስቶስ ለዘለዓለም ጌታ ነው። ለዚህ እኮ ነው ሆሳዕና በአርያም እያሉ ብጮሁ ልብሳቸውንና ቅጠልን ያነጠፉ የነገር ምርቅቱ አንተ ምናይን ክብሩ የራስህ ነው ኑር ዘላለም ክብረ ብሎ የእግዚአብሔር ባሪያ የዘመረው ክብሩ ስሙ ግነቱ ልቀቱና ድምቀቱ የአምላካችን የእግዚአብሔር ይሆን። ከስሙ ታላቅነት የተነሳ ነው ሁሉ የሆነው። ወገኖቼ እንበል፣ አምነን እንናገር፣ የምንናገረው ይሆናል። በድውያን ላይ እንናገር፣ ይፈወሳሉ። ለምን? ስለተሰጠን ተብሎ ማርቆስ ላይ 16ኛው ምዕራፍ ላይ ስለተጻፈ ይከተሏቸዋል። ምን ያደርጋሉ? አጋንንቶች ይወጣሉ። ምን ያደርጋሉ? በሽተኞች ይፈውሳሉ። ምን እንደዚህ ተጻፈ። መጽሐፍ ቅዱስ እውነት ነው። የሚናገረው ነገር ሁሉ እውነት ነው። የህይወት ውሃ ምንጭ ለዘላለም ከዳኑ ሰዎች ውስጥ ይፈልቃል። እግዚአብሔር አምላካችን ስም ለዘላለም የተባረከ ይሁን።
ለዛሬ ያለኝን ክፍል እዚህ ጋር ጨርሳለሁ። ያ ቤተ መቅደስ የሆነን ሰዎች ቤተ መቅደስ የማይመጥነውን ነገር አናድርግ። የማይመጥን ነገር ሲመጣ አንገር ለዚያ ለማይመጥነን ነገር እኔ የክርስቶስ ማደሪያ ስለሆን የከበረ ነገር እኔ ውስጥ ስላለ አምላክ የሆነ መንፈስ እኔ ውስጥ ስላደረ አቤት አይመጥነኝም። ተይሸዋከው ሰዎች ሊያሙ ሲመጡ ሊያሳሙ ሲመጡ ኖ አይመጥነኝም፣ አይመጥ ውሸት አይመጥነኝም። ለምን? መቅደሱ ስለሆን ህይወት ስላለብኝ ህይወት ስለሚፈልቅ ከኔ አይመጥነኝም። ድረስ አይመጥነኝም። ዘማዊነት አይመጥነኝም። አይመጥንም። ከፍ ላለው ከሱ በልጣለው እበልጣለው ከፍ ላለው። ለምን? ክርስቶስ በውስጤ ስላደረ ያን ይህም አይመጥነኝም። እኔን የሚመጥነኝ የህይወት ምንጭ ውሃ ሆኖ መፍለቅ ነው። ይቻላል። ኢየሱስ ክርስቶስ ይህንን ሊያደርግ በእኔና በእናንተ ውስጥ አደረ። ስሙ ለዘለዓለም እየተባረከ ይሁን። በስሙ እንጓደዳለን። ትዕቢት አይደለም። ለብዙ ሰዎች እንደሚመስለው ትዕቢት አይደለም። ይሄ እምነት ነው። ይሄ ደግሞ እውነት ነው። መጽሐፍ ቅዱስ ነው። ይሄ የህይወት ወዓለም ከውስጥ ይፈልቃል። ሰዎች ይሄ እውነት ይሆናል። ፈልቋል። ለዘላለም ደግሞ ይፈልቃል። ለኢየሱስ ክርስቶስ ለዘላለም ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ጸልየን እንጨርሳለን። በሰማይና በምድር የተከበርክ ደግሞም የተፈራህ ጌታችንና አምላካችን እግዚአብሔር ጉልበት ሁሉ የሚሰግድልህ ምላስም ሁሉ በፊትህ ኢየሱስ ጌታ ነው ብሎ የሚመሰክርልህ ጌትነትህ የታወቀ የተከበረ በሰማይና በምድር በሙሉ ስልጣን በፍጥረታት መካከል ዛሬም በመንፈስህ የምትሰራ ክብር ሁሉ ለአንተ ይሁን። ዛሬ እኔና ወገኖቼ በዚህ ስፍራ ሆነን በዚህ ጣቢያ ውስጥ የተገኘን ሁሉ ስለ ሰጠህንም ቃል ስለ ሰጠህን መንፈሳዊ መብል ክብር ምስጋና ለአንተ ለአምላካችን ይሁን። በሰማነው ቃል መኖር እልፍ ማለት ይሁንልን። እግዚአብሔር ሆይ ጸጋህ በእኛ ላይ ይለቀቅ። በሕይወታችን ውስጥ የሕይወት ምንጭ ሆነ ለዘላለም ፍለቅ። እግዚአብሔር አምላካችን ሆይ ይህንን በእኛ ላይ ስለ ሠራ ከልጅህ ሞት እና ትንሣኤ የተነሳ ከከበረው ደሙ የተነሳ ይህ ስለ ሆነልን የልጅነት መብት ስለ ሆነልን ብልሹ ደማችን በከበረ ደም ስለ ተቀየረ ስምህ ለዘላለም የተባረከ ይሁን። ተመስገን እግዚአብሔር ሆይ ከእኛ ጋር ስለ ነበርክ እንባርካሃለን። ክብር ምስጋና ለዘላለም ለአንተ ለአምላካችን ይሁን። አሜን።